ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 2 2015 ዓ ም ዝግጅታችን ጀመረ። እርዳታ በመግባትና ባለመግባት ጉዳይ መንግስትና ህወሓት ተለያይተዋል። በሌላ በኩል ጸብ በማቆም ስምምነቱ አፈጻጸም ላይ በፌዴራል መንግስትና በህወሓት መካከል ናይሮቢ ላይ የሚደረገው ውይይት ዛሬም ቀጥሎ ውሏል። የውጭ ሀገር ባንኮችን ጫና ለመቋቋም የሀገር ውስጥ ባንኮች መዋሃድ አለባቸው መባሉና ሌሎች ዘገባዎችን በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የአውሮፓ ህብረት በግጭት በተጎዱ የኢትዮጵያ አካባቢዎች የጤና አገልግሎቶችንና የጤና ጥበቃ ስርዓቱን መልሶ ለመገንባት ብሎም ለማጠናከር 31.5 ሚሊዮን ዩሮ ወይም 1.7 ቢሊዮን ብር ገደማ መለገሱን አስታወቀ። ህብረቱ ባወጣው መግለጫ እንዳስታወቀው በዩኒሴፍ በኩል የሰጠው የገንዘብ ድጋፍ በግጭት በተጎዱ የሀገሪቱ አካባቢዎች ያሉ ሴቶችና ህጻናትን ህይወት ለማሻሻል የታለመ ነው። በጦርነት አሳዛኝ ጉዳት የሚደርሰው በሰዎች ላይ ብቻ ሳይሆን በጤና አገልግሎት ስርዓቶችም ላይ ጭምር ነው ያሉት በኢትዮጵያ የአውሮፓ ህብረት አምባሳደር ሮላንድ ኮቢያ፣ አሁን ሰላም እየተገነባ በመሆኑ ሁሉንም ኢትዮጵያውያን በተሻለ ለመርዳት እንችላለን ማለታቸውን መግለጫው ጠቅሷል። በተለይም በጤና አውታሮች ውድመት የተነሳ በእጅጉ ተጎድተው የነበሩትን ሴቶችና ህጻናት ብለዋል አምባሳደሩ። ይህ የገንዘብ ድጋፍ በግጭት አካባቢዎች የጤና አገልግሎቶችን መልሶ ለመገንባት እንደሚውል ነው መግለጫው ያወሳው። ከዚህም ሌላ በጾታ ተኮር ጥቃቶች ለተጎዱ ሰለባዎች የሚሰጠውን አገልግሎት ለማጠናከር ይውላል ተብሏል። የአውሮፓ ህብረት የሰጠው ይህ የገንዘብ ድጋፍ በአፋር፣ በአማራ፣ በኦሮሚያ፣ በትግራይ እንዲሁም በደቡብ ክልሎች ቁጥሩ ወደ 2 ሚሊዮን ለሚጠጋ ህዝብ አገልግሎት እንደሚውል ተጠቁመዋል። ወደ ምዕራብ አፍሪካ ስናቀና የማሊ የጦር ሰራዊትና ጂሃዳዊ ቡድኖች ጅምላ ጭፍጨፋ አካሂደዋል፣ በብዙ መቶች የተቆጠሩ የሰብአዊ መብት ጥሰቶችንም አድርሰዋል ሲል የተባበሩት መንግስታት ድርጅት ወንጅሏል። የመንግስታቱ ድርጅት ይህን ያለው በሲቪሎች ላይ የተፈጸሙ ከአሁን ቀደም በሰነድ ያልተመዘገቡ አድራጎቶችን በዘረዘረበት ሪፖርት መሆኑን አዣንስ ፍራንስ ፕሬስ ዘግቧል። በመንግስታቱ ድርጅት የማሊ ተልእኮ ሙኒስማ ያቀረበው ሪፖርት እንደ አውሮፓውያን አቆጣጠር ካለፈው ሐምሌ እስከ መስከረም በነበረው ጊዜ 375 የመብት ጥሰት ድርጊቶች ተፈጽመዋል ያለ ሲሆን 163ቱን በጂሃዳዊ ቡድኖች፣ 162ቱን ደግሞ የመንግስቱ የጦር ሰራዊት እየፈጸሟቸው ናቸው ብሎ እንዳሳየ ዘገባው አመልክቷል። የማሊ መንግስት ውንጀላውን አስተባብሏል። በግብጽ እስር ቤት ረሃብ አድማ ላይ ያለው አፍቃሪ ዲሞክራሲው አንቂ አላ አብደልፋታህ ቤተሰቦቹ የሕክምና እርዳታ እንደተደረገለት በእስር ቤቱ ባለስልጣናት ተነግሮናል አሉ። ለበርካታ ወራት የረሃብ አድማ ያደረገው አንቂው ባለፈው ሳምንት የአየር ንብረት ለውጥ ጉባኤው ግብጽ ውስጥ በተከፈተበት ዕለት ጀምሮ ውሃን መጠጣት እንዳቆመ ቤተሰቦቹ ተናግረዋል። ምን አይነት ሕክምና እንደተደረገለት ግን በዝርዝር የተገለጸልን ነገር የለም ነው ያሉት። በአየር ንብረት ለውጥ ጉባኤው ኮፕ 27 ላይ የተገኙት የእንግሊዝ ጠቅላይ ሚኒስትር ሪሺ ሱናክ፣ የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን እና የጀርመኑ ቻንስለር ኦላፍ ሹልስ ከግብፁ ፕሬዚደንት አብደልፋታ ኤልሲሲ ጋር ባደረጓቸው ውይይቶች የዲሞክራሲ ትግል አንቂውን የአብደልፋታህን ጉዳይ እንዳነሱባቸው ተጠቁመዋል። የእስር ቤቱ ባለስልጣናት የአብደልፋታህ ጠበቆች ገብተው እንዲያነጋግሩት ፈቃድ እንዳልሰጡ ነው የተጠቆመው። የሰብአዊ መብት ድርጅቱ የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ በግብፅ እስር ቤቶች ለእስረኞች የሚሰጠው ሕክምና እጅግ አስከፊ በመሆኑ ከመንግስት ነጻ የሆነ የሕክምና እርዳታ ሊሰጠው ይገባል ሲሉ አሳስበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ግብጽ ሻርም ኤል ሼክ ላይ እየተካሄደ ባለው የዓለም የአየር ንብረት ለውጥ ጉባኤ ኮፕ 27 ላይ ለመሳተፍ ወደዚያው ተጉዘዋል። ፕሬዚደንት ባይደን ሀገራቸው በአገር ውስጥና በዓለም አቀፍ ደረጃ የአየር ንብረት ለውጥ የደቀናቸውን ፈተናዎች ለመታገል ስላከናወነቻቸው ስራዎች በማውሳት ንግግር ያደርጋሉ ተብሎ እየተጠበቀ ነው። ይሁን እንጂ አንዳንዶቹ የጉባኤው ተካፋዮች መስማት የሚፈልጉት ዩናይትድ ስቴትስ ምን እንዳደረገች ሳይሆን ከዚያ በላይ ባለጸጎቹ ሀገሮች በተፈጥሮ አካባቢ አደጋዎች የተጎዱ ሀገሮችን ለመርዳት ምን ማድረግ ይችላሉ የሚለውን ሳይሆን እንደማይቀር ተጠቁመዋል። ከዩክሬን የእህል አቅርቦት እንዲጓጓዝ ያስቻለው ውል እንዲታደስ ድርድር በሚካሄድበት ጊዜ በሩሲያ ላይ በጣለቻቸው ማዕቀቦች የተነሳ ከዚያች ሀገር ወደ ታዳጊ ሀገሮች የሚላክ የምግብና የማዳበሪያ አቅርቦት እንዳይደናቀፍ በመስራት ላይ መሆኗን ዩናይትድ ስቴትስ አስታወቀች። በተባበሩት መንግስታት ድርጅትና በቱርክ የተሸመገለው ስምምነት በቀጣዩ ሳምንት ቅዳሜ እንደ አውሮፓውያን አቆጣጠር ህዳር 19 ቀን ያበቃል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የኢኮኖሚ ጉዳዮች ከፍተኛ ባለስልጣን የሆኑት ራሚን ቶሎዊ በዚህ ሳምንት ለቪኦኤ በሰጡት ቃል ሩሲያ ውሉን የማታድሰው ከሆነ ከባድ የዓለም አቀፍ ምግብ ዋስትና ችግር ይደቀናል ብለዋል። አያይዘውም ሩሲያ ባለፉት ሁለት ሳምንታት ውሉን አላከብርም ባለች ጊዜ የምግብ ዋጋ በእጅጉ ማሻቀቡንና ማክበር ስትጀምር ደግሞ በእጅጉ መቀነሱን አስተውለናል ብለዋል። የጥቁር ባህር የእህል አቅርቦት መርሃ ግብር የተባለውና ባለፈው ሐምሌ የተፈረመው ስምምነት ምግብና ማዳበሪያ የጫኑ መርከቦች የሚያልፉበት መስመር የፈጠረ ሲሆን ሩሲያ ውሉን ማደሱ ላይ ስታመነታ ቆይታለች። ሮይተርስ እንደዘገበው ሩሲያ ምዕራባውያን የግብርና ባንኳን የጎዳውን ማዕቀብ ቀለል እንዲያደርጉላት እየጠየቀች ነው። ዩናይትድ ስቴትስ ይህንን የሩሲያን ጥያቄ ትቀበል እንደሆነ የተጠየቁት የውጭ ጉዳይ ሚኒስቴሩ ባለስልጣን ሩሲያ ለታዳጊ ሀገሮች የሚያስፈልጋቸውን ምግብና ማዳበሪያ መላክ የሚያስችላትን ሁኔታ ለማመቻቸት የተለያዩ ስራዎችን በመስራት ላይ ነን ሲሉ መልስ ሰጥተዋል። በመጨረሻም በዩናይትድ ስቴትስ የጦር ኃይሎች ውስጥ ያገለገሉ አርበኞች የሚከበሩበት ዓመታዊ በዓል ቬተራንስ ዴይ በዛሬው ዕለት እየተከበረ ነው። ምክትል ፕሬዚደንት ካማላ ሃሪስ በውጭ ሀገር ጉዞ ላይ ያሉትን ፕሬዚደንት ጆ ባይደንን ተወክለው በአርሊንግተን ብሔራዊ መካነ መቃብር ባልታወቀው ወታደር ሐውልት ስር የአበባ ጉንጉን አኑረዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጂት ታዬን ለዓለም ዜናዎቹ እናመሰግናለን። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ አርብ ህዳር 2/2015 ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን አሁንም በድጋሚ እንጋብዛለን። ቀዳሚ ወደሚሆነው አብይ ርዕስ ዘገባ እንለፍ። ወደ ትግራይ ክልል እርዳታ እየገባ ባለበት ሁኔታ ላይ የፌዴራል መንግስቱና የህወሓት ዋና ተደራዳሪዎች የተለያዩ መልእክቶችን አስተላልፈዋል። አምባሳደር ሬድዋን ሁሴን እርዳታ ያላንዳች ገደብ እንዲገባ እየተደረገ ነው ሲሉ፣ የህወሓቱ አቶ ጌታቸው ረዳ ደግሞ ሬድዋን ያሉት ሙሉ በሙሉ ሐሰት ነው፣ ምንም በሌለበት ነው የሚናገሩት ብለዋል። በሌላ በኩል ጸብ ለማቆም ስምምነቱ አፈጻጸም ላይ በፌዴራል መንግስትና በህወሓት ከፍተኛ አዛዦች መካከል ናይሮቢ ውስጥ ዛሬም ቀጥሎ ውሏል። ኬኔዲ አባተ ዝርዝር አለው።
ለሁለት ዓመታት የተካሄደውን የሰሜን ኢትዮጵያ ግጭት ለማቆም በፌዴራሉ መንግስትና በህወሓት መካከል ደቡብ አፍሪካ ፕሪቶሪያ ላይ የተፈረመው የሰላም ስምምነት ካካተታቸው ቁልፍ ጉዳዮች መካከል ሰብአዊ እርዳታ ያለምንም መከልከል ወደ ትግራይ ክልል እንዲገባ ማስቻል የሚል ይገኝበታል። ይህን ጨምሮ የስምምነቱን አፈጻጸም በተመለከተ የኢትዮጵያ መከላከያ ሰራዊትና የህወሓት ተዋጊዎች አዛዦች ኬንያ ዋና ከተማ ናይሮቢ ውስጥ ውይይት በጀመሩበት ዕለት የኢትዮጵያ መንግስት ዋና ተደራዳሪ አምባሳደር ሬድዋን ሁሴን ምናልባት በዚህ ሳምንት መጨረሻ እርዳታ የጫኑ መኪናዎች መግባት ይጀምራሉ ማለታቸውን ያስታወሰችው ዩናይትድ ስቴትስ የስምምነቱን ተግባራዊነት በመጠባበቅ ላይ መሆኗን አስታውቃለች። አምባሳደር ሬድዋን ናይሮቢ ያደረጉትን ንግግር የጠቀሰው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ዛሬ ህዳር 2 2015 ዓ.ም በትዊተር ገጹ ባስተላለፈው መልእክት ትግራይ፣ አፋርና አማራ ክልሎች ውስጥ የሚገኙ ለችግር የተጋለጡ ኢትዮጵያውያን አሁኑኑ እርዳታ ያስፈልጋቸዋል ብሏል። እንዲሁም አገልግሎቶችን ወደ ነበሩበት መመለስ፣ የሲቪሎች ጥበቃና የሰብአዊ መብቶች ተጠያቂነት መረጋገጥ አለባቸው ያለው የአፍሪካ ጉዳዮች ቢሮ ስምምነቱን ለማክበርና ተግባራዊ ለማድረግ በአስቸኳይ የሚወሰዱ እርምጃዎችን በመጠባበቅ ላይ ነን ብሏል። የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ታዲያ እርዳታ ወደ ትግራይ ክልል በመግባት ላይ እንደሚገኝ ጠቁመዋል። 70% የትግራይ ክልል በብሔራዊ መከላከያ ሰራዊት ስር ነው ያሉት አምባሳደር ሬድዋን መከላከያ ያልተቆጣጠራቸውን ቦታዎች ጨምሮ ወደ ክልሉ እርዳታ ከሌሎች ጊዜያት በተለየ መልኩ እየገባ ነው ሲሉ በትዊተር ገጻቸው ገልጸዋል። ትክክለኛ ጊዜውን ባይጠቅሱም ምግብ የጫኑ 35 የጭነት መኪናዎችና 3 መድኃኒት የጫኑ የጭነት መኪናዎች ሽሬ ደርሰዋል ያሉት አምባሳደር ሬድዋን በረራዎችም ተፈቅደዋል ብለዋል። አገልግሎቶች ወደ ነበሩበት እየተመለሱ እንደሆነም ገልጸዋል። የህወሓት ዋና ተደራዳሪ አቶ ጌታቸው ረዳ ግን አምባሳደር ሬድዋን ያሉትን አስተባብለዋል። አጃንስ ፍራንስ ፕሬስ ከአቶ ጌታቸው አገኘሁት ባለው የጽሑፍ መልእክት አምባሳደር ሬድዋን በትዊተራቸው ያሰፈሩትን አስተያየት ምንም በሌለበት የደነቀሩት ነው ብለዋል ሲል ዘግቧል። የአምባሳደር ሬድዋንን አስተያየት ትግራይ ክልል ውስጥ የሚገኝ አንድ የተራድኦ ሰራተኛም ማስተባበሉን AFP ዘግቧል። የዜና ወኪሉ ማንነቱን ያልጠቀሰው የእርዳታ ሰራተኛ ሬድዋን በትዊተር የጻፉት ነገር ሐሰት ነው ያለ ሲሆን አክሎም ወደ ሽሬ ከተማ ምንም እርዳታ እንዲገባ አልተፈቀደም፣ መልሶ እንዲጀምር የተደረገ አገልግሎትም የለም፣ በረራዎችም አልተፈቀዱም ማለቱንም ዘገባው አመልክቷል። የሰብአዊ እርዳታ አቅርቦት ወደ ክልሉ እየገባ ስለመሆን አለመሆኑ፣ መሰረታዊ አገልግሎቶችም ወደ ነበሩበት እየተመለሱ ስለመሆናቸው ቪኦኤ እስካሁን ከገለልተኛ ምንጮች ማጣራት አልቻለም። የትግራይ ክልል በምግብና በመድኃኒት እጦት በከፋ ሰብአዊ ቀውስ ውስጥ እንደሚገኝ የተባበሩት መንግስታት ድርጅት ከትናንት በስቲያ ረቡዕ ዕለት መግለጹ ይታወሳል። በዚያኑ ቀን እስካሁን እርዳታ ወደ ትግራይ ክልል እንዲገባ አልተፈቀደም ያለው የዓለም ጤና ድርጅት በበኩሉ የግጭት ማቆም ስምምነቱን ተከትሎ ወደ ትግራይ ክልል ያለምንም ገደብ ምግብና መድኃኒት እንዲገባ ጥሪ አቅርበዋል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በሰጡት ጋዜጣዊ መግለጫ ብዙ ሰዎች በሕክምና ሊድኑ በሚችሉ በሽታዎችና በረሃብ እየሞቱ ነው ብለዋል። ይሁን እንጂ በዛሬው ትዊታቸው ወደ ትግራይ ክልል የሚገባ እርዳታን በተመለከተ ምንም አይነት እንቅፋት የለም ያሉት አምባሳደር ሬድዋን ሁሴን የአፍሪካ ጥበቦች በፕሪቶሪያ ስኬትን በማምጣታቸው አንዳንድ አካባቢዎች ደስተኛ አይመስሉም፣ እናም የሰላምን መንፈስ ለማደፍረስ እየተሯሯጡ ነው ሲሉ ከሰዋል። በደቡብ አፍሪካ ፕሪቶሪያ በተደረሰው ስምምነት መሰረት የህወሓት ታጣቂዎችን የትጥቅ አፈታት ሂደት የሰብአዊ ድጋፍ አቅርቦትና መሰረታዊ አገልግሎቶችን ወደ ነበሩበት መመለስን ጨምሮ በግጭት ማቆም ስምምነቱ አፈጻጸም ላይ በኢትዮጵያ መከላከያ ሰራዊትና በህወሓት ወታደራዊ ከፍተኛ አዛዦች መካከል በኬንያ ናይሮቢ እየተካሄደ ያለው ውይይት ትናንት እንደሚጠናቀቅ የተለያዩ ምንጮች መግለጻቸው የሚታወስ ነው። ይሁን እንጂ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ስለ ውይይቱ መጠናቀቅም ይሁን አለመጠናቀቅ እንዲሁም ውጤቱን በተመለከተ ዋና አደራዳሪውን የአፍሪካ ህብረትን ጨምሮ ከየትኛውም ወገን የወጣ ይፋዊ መረጃ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። ወደ ትንታኔው መጽሔት እናልፋለን። በኦሮሚያ ክልል ምዕራብ ጉጂ ዞን እና በደቡብ ክልል አማሮ ልዩ ወረዳ ለስድስት ዓመታት የቆየው የጸጥታ ችግር በእርቀ ሰላም ተቋጭቷል ሲሉ የሁለቱ አካባቢዎች ባለስልጣናት ለአሜሪካ ድምጽ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።
በአማሮ ልዩ ወረዳና በምዕራብ ጉጂ ዞን ገላና ወረዳ ዋሳኝ ቀበሌያት በሚኖሩ ህዝቦች መካከል ተፈጥሮ የነበረውን የጸጥታ ችግር ለመፍታት ያለመ ነው የተባለው የሰላም ኮንፈረንስ ትናንት መካሄዱን ከሁለቱም ወገን ቪኦኤ በስልክ ያነጋገራቸው የአካባቢው ነዋሪዎች ተናግሯል። እርቁ የተፈጸመው በሁለቱ አካባቢዎች አዋሳኝ ቀበሌ ጀሎ ሲሆን በስፍራው የተገኙት የምዕራብ ጉጂ ዞን የገላና ወረዳ ነዋሪ አቶ ቡሎ ገና አለም እርቅ በመፈጸሙ መደሰታቸውን ገልጸዋል። ለዓመታት በነበረው ሁከት እንዲሁ በቀላሉ ተገምቶ የማያልቅ ቀውስ እንደደረሰባቸውና ከፍተኛ ጉዳት ላይ መውደቃቸውም ተናግሯል። በተለይ አገር አቋራጭ መንገድ ለስድስት ዓመታት በመዘጋቱ የደረሰው ኢኮኖሚያዊና ማህበራዊ ቀውስ የከፋ እንደነበረ ጠቅሰው እርቅ መፈጸሙ ይህንን ችግር ይፈታል ብለው እንደሚያምኑና ተስፋ መሰነቃቸውን አብራርቷል።
ወንድማማች የሆነ ቆይቷል። የቆየ ህዝብ እኮ ነው አሁን ይሄ ችግር ሁሉ የተፈጠረበት። መንስኤውን የሸኔ ጉዳይ ነው። አሁን ሸኔ አባው እነሱ ጉዳይ ነው። አሁን ይሄ ሁሉም ማቋረጥ የቻለው ህዝቡ አሁን ታልቋል። አሁን ህዝቡ እርቅ መምጣት አለበት ብሎ ህዝቡ አንድ ሆኖ እርቁ በደንብ እንዲደረግ ተብሏል። ወንጀለኛ አልተያዘ፣ ወንጀለኛ እንዲያዝ ተብሏል። ገና እንዲያዝ እቅድ ተይዟል።
በአማሮ ልዩ ወረዳ የዶርባደ ቀበሌ ነዋሪ የሆኑት አቶ ሞሮማ አዲዶ ሰላሙ በመውረዱ ለዓመታት ነበርንበት ካሉት ሰቆቃ እንደሚወጡና የተመሰቃቀለው ኑሮአችን መልክ ይዛል ብለን ተስፋ ሰንቀናል ሲሉ ገልጿል። ከዚህ በፊት ከአንድም ሁለት ጊዜ ተመሳሳይ እርቀ ሰላም ተደርጎ አለመዝለቁን የተናገሩት አቶ ሞሮማ መሳሪያ ታጥቀው አርሶ አደሮችን በየቀኑ የሚጨርሱ ሸማቂዎችን መንግስት ካላጠፋ ዘላቂ ሰላም ይመጣል ብለው እንደማያምኑም ተናግሯል።
ወንጀለኛም አልተያዘ፣ የተፈናቀለ ህዝብም አልተመለሰም። እኔም ተፈንቃይ ነኝ፣ ከዶርባዴ ነዋሪ ነበርኩ። ሰላም ቢመጣ እኛ እንፈልጋለን። እንደ አርሶ አደር መንግስት እንደ መንግስት ኃይሉን አጠናክሮ ወንጀለኛውን ይዞ ወንጀለኛ ወንጀል እንዳይሰራ አድርጎ ወደ ቦታችን ወደ ቀያችን እንዲመለስ ነው የምንፈልገው።
ለወንድማማችነት ለፍቅርና ለአንድነት ሲባል ያለፈ በደል ወደ ጎን በመተው በቀጠናው ዘላቂ ሰላም ለማስፈን የሁለቱ ወገን ህዝብና መንግስታት በጋራ መረባረብ አለባቸው ሲሉ የአካባቢው ነዋሪዎች ተማጽኗል። የአማሮ ልዩ ወረዳ ዋና አስተዳዳሪ አቶ ወገነ ብዙኔም የጉጂ ኦሮሞና የኮሬ ህዝቦች ለዘመናት የገነቡት አብሮ የመኖር እሴትን ለማፍረስ ያለመ እሳቸው ኦነግ ሸኔ ያሉት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ሁለቱን ህዝቦች ደም አቃብቷል ሲሉ ተናግሯል። ቡድኑ የሲቪሎች ህይወት እንዲጠፋና ንብረት እንዲወድም ከማድረግ ባለፈ ህገወጥ የጦር መሳሪያ ዝውውርና ዝርፊያ እንዲፈጸም ምክንያት መሆኑን አስታውቋል።
ሸኔ መሀል ጣልቃ ገብቶ ሁለቱ ህዝቦች ላይ በተደጋጋሚ የምናደርሰው ጥቃት እርስ በርስ ጥርጣሬ እንዲፈጠር ተደርጎ ሁለቱ ህዝቦች ተራርቀው ለረጅም ጊዜ ቆይተዋል። ይሄ እርቀ ሰላም ኮንፈረንስ ህዝቡ ትላንት ወደነበረ ማንነቱና አብሮነቱ እንዲመለስ፣ የገበያ ትስስሩ እንዲፈጠር፣ በዚህ ግጭት ምክንያት ለኦልሞስት ለረጅም ጊዜ የቆየ የመንገድ መዘጋቶች አሉ። እነዛ መንገድ መዘጋቶች የሚከፈቱበት ሁኔታና ለህዝብ ትስስሩ ተጠናክሮ እንዲቀጥል ምቹ ሁኔታን የሚፈጥር ህጠላ የእርቅ ኮንፈረንስ ነበረ።
ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው መንግስት ደግሞ ኦነግ ሸኔ የሚለው ቡድን በአካባቢው ላይ ያለውን የጸጥታ ችግር በተመለከተ የሚቀርብበትን ውንጀላ ሲያስተባብል ቆይቷል። አቶ ወገነ ብዙነ የሁለቱ ክልልና የፌዴራል መንግስታት የጸጥታ ኃይሎች ላይ እርምጃ እየወሰዱ መሆናቸውን ገልጸው የተፈናቀሉ ዜጎችም ወደ ቀያቸው ለመመለስ አቅጣጫ ስለመቀመጡም ተናግሯል።
ሁለቱ ክልል መንግስታትም በጋራ በመሆን አርሶ አደሩ ትላንት ወደነበረ ቀዬው የሚመለስበት ሁኔታና አርሶ አደሩ በሚፈልገው ደረጃ መልሶ የማቋቋሙ ስራ የሚሰራ ነው የሚሆነው።
በኦሮሚያ ክልል የምዕራብ ጉጂ ዞን ዋና አስተዳዳሪም አቶ አዱላ ሂርባዬ ባለፉት ዓመታት በሁለቱ ተጎራባች ህዝቦች የደረሰው ሰብአውና ቁሳዊ ኪሳራ ትናንት በተፈጠረው እርቀ ሰላም ተቋጭቷል ብሏል። የህዝብን ሰላም በማይፈልጉና ግጭትን በመቀስቀስ ለመጠቀም የሚፈልጉ ቡድኖችና ግለሰቦች በፈጠሩት ችግር የህዝቦች አብሮ የመኖር እሴትና ማህበራዊ ህይወት እንዲናጋ ምክንያት ሆኗልን ብሏል። አቶ አዱላ የችግሩን አሳሳቢነት በመረዳት ሰላምን ለማስፈን በተደረገ ጥረት የተዘጉ መንገዶች ተከፍተዋል፣ የጋራ ግብይት ስፍራዎችና መሰል ተቋማት ስራ እንዲጀምሩ እንቅስቃሴ ተደርጓልም ብሏል።
ትላንትና እርከ ሰላሙ ወርዶ መንገድ እንዲከፈት ማህበራዊ መስተጋብሮችን በጋራ እንዲያካሂድ ተነጋግረን ወስነን ሽማግሌዎች መርቆ ጥፋት የሚሰራውን ሰው ረግሞ ወንጀለኛውን ደቦ ለህግ አሳልፈ መስጠት አጥቆሳ በህር ስለሌለው ወንጀለኛ ለህግ አሳልፈ መስጠት ይኖርብናል ብለው ቃል ገብቶ ፈጽሞ እርከ ሰላሙ በሰላም ተጠናቋል።
ሽማቂዎችና ወንጀለኞች ባልተያዙበት እርቁ እንዴት ጸናል ተብሎ ከአካባቢው ነዋሪዎች ለሚቀርበው ጥያቄ አቶ አዱላ ይህንን ብሏል።
በምዕራብ ጉጂ ዞን ገላና ወረዳ እንደ ዞንም እንደ ወረዳም ያለውን አቋም ምንድነው? ወንጀለኛው ህጋዊ አግባብነት ያለውን እርምጃ በመውሰድ የህዝቡን ሰላም ቀጣይነት ባለው መልኩ እንዲቀጥል እናደርጋለን ብለን ነበር የተግባባ ነው።
በአካባቢው በነበረው ጸጥታ ችግር ከሁለቱም ወገን በመቶዎች የሚቆጠሩ ሲቪሎች መገደላቸውን፣ በአስር ሺዎች መፈናቀላቸውና አያሌ ንብረት መውደሙን የአካባቢውን ባለስልጣናትና ነዋሪዎችን ጠቅሶ ቪኦኤ መዘገቡ ይታወቃል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባ ስናልፍ የውጭ ባንኮችን ጫና ለመቋቋም የሀገር ውስጥ ባንኮች መዋሃድ እንዳለባቸው የኢትዮጵያ የኢኮኖሚ ባለሙያዎች ማህበር ጥናት አመልክቷል። ማህበሩ ባቀረበው ጥናት የኢትዮጵያ የፋይናንስ ዘርፍን ለዓለም ገበያ መክፈት የተለያዩ ጥቅሞች እንዳሉት ሁሉ ጉዳቶችም ስለሚኖሩት በቅድሚያ የብሔራዊ ባንክ የመቆጣጠር አቅሙን መገንባት ይኖርበታል ብሏል። ጥናቱ በቀረበበት መድረክ ላይ የተገኙ የባንክ ኃላፊዎችና ባለሙያዎች ግን በምክረ ሀሳቡ አልተስማሙም። በመድረኩ የተገኙ አንድ የብሔራዊ ባንክ ባልደረባ ደግሞ የውጭ ባንኮች ሲገቡ የሚሰሩበት ደንብ መዘጋጀቱን ገልጸዋል። ገብረ ሚካኤል ገብረ ማርያም የተከታተለው።
የኢትዮጵያ የኢኮኖሚ ባለሙያዎች ማህበር የፋይናንስ ዘርፉ ለዓለም ገበያ መከፈት የሚያስገኛቸውን ጥቅሞችና ጉዳቶችን የሚዳስስ ጥናት አቅርበዋል። የማህበሩ ጥናት አቅራቢ የሆኑት ዶክተር ፈጠነ ቦጋለ የውጭ ባንኮች ወደ ኢትዮጵያ ሲገቡ የሚያመጡት ጥቅም ምን እንደሆነ ይገልጻሉ።
ብዙ የገጠሩ ህብረተሰብ ከተማ ላይ ስናይ ባንኪንግም የኢንሹራንስም የሌሎችም ፋይናንሻል ሰርቪስ ምንለው የተገለለ ህብረተሰብ ነው ያለው እና እነዚህ ቢመጡ ቢያንስ እዚህ አሁን ከተማ ውስጥ ብቻ ኮንሰንትሬት ያደረጉ ባንኮችም ኢንሹራንሶችም ወደ ገጠር መሄድ ገጠር ብዙ ኦፖርቹኒቲ እንዳለ የመሄድ ነገር ይኖራል እና ያን ነገር ይዘው ይመጣል ብለን እናስባለን። ትልቁ ያ ነው። ሌላ አሁን ትላልቅ ባንኮች ሲመጡ የውጭ ኢንቨስተር ይመጣል። ምክንያቱም ገንዘብ ምንጭ አለ። ስለዚህ ከዛ ወስዶ አብረው ነው የሚመጡ።
ብሔራዊ ባንክ በአግባቡ ሳይዘጋጅ የውጭ ባንኮች ቢመጡ ግን ጉዳትም ሊያስከትሉ ይችላሉ ብለዋል።
ለምሳሌ አሁን አንድ የሆነ ነገር ቢከሰት እነዚያ ባንኮች ያን ገንዘብ ይዘው ይመጣል እና ወደ አጠቃላይ ክራይሲስ ምናምን ካውስ ውስጥ ነው የሚያስገቡት እና የባንክ ካውስ ደግሞ በአንድ ባንክ የሚቆም አይደለም። አንዱ ባንክ ካውስ ቶሎ ወደ ሌሎች ባንክ ይተላለፋል፣ ከዛ ወደ ኢኮኖሚ ነው የሚተላለፈው እና የብዙ ሀገሮችን ስናይ የኤሽያን ክራይሲስ ምንለው፣ የላቲን አሜሪካ ክራይሲስ ምንለው፣ ኢቨን የ2007 2010 ይሄ አጠቃላይ ዓለም አቀፍ ክራይሲስ ያልነው ካውስ የነበረው ሰው መነሻው ባንክ ነው እና እኛ ጋር በደንብ መጠንቀቅ አለብን የዚህን ችግር። ሌላኛው የሀገር ውስጥ ባንኮችን የማውሰድ ነገር ይኖራል፣ የእነሱን ሼር ምንለው። ስለዚህ ምን የማሆን ነገር አለ፣ እየገዙ መጠቅለል ሞኖፖሊ ይሏል። ሁለት ሶስት ባንኮች እነዚህ ባንኮችን በሙሉ ሊወስዱባቸው ይችላል። ስለዚህ ያ ጉዳት ሊኖር ይችላል። የቁጥጥር አቅማችን በደንብ ካላደገ እነዛ ጉዳቶችንም ይዘው ይመጣሉ ብለን መስል ጥናቱ የሚያሳየው ያም ነው።
የሚመጣውን ተጽዕኖ ለመቋቋምም የሀገር ውስጥ ባንኮች መዋሃድ አለባቸው ሲሉ ገልጿል።
መንግስትም እየደገፈ ያለው ይሄ መርጀር የሚለው ሁለት ሶስት ባንኮች አንድ ላይ ተዋህደው ትልቅ ባንክ መፍጠር። ስለዚህ እነዛ ባንኮች ሲመጡ መቋቋም ይችላል።
የኢትዮጵያ ባንኮች ማህበር ዋና ጸሐፊ አቶ ደምሰው ካሳ በበኩላቸው ጫናውን ለመቋቋም ባንኮቹ ይዋሃዱ የሚል ምክረ ሀሳብ ለመስጠት ጊዜው ገና ነው የሚል የግል አስተያየት ሰጥቷል።
ናሽናል ባንክ ባንኮቹ 5 ቢሊዮን ካፒታል እንዲያሳድጉ 5 ዓመት ሰጥቷል። ይሄ በሌለበት አሁን በዘመቻ ትዋሃዳላችሁ ቢባል ለምን? መቼ የአምስት ዓመታችን መጪ ያደረስ ነው ባንኮቹ በአምስት ዓመት 5 ቢሊዮን ብር አምጡ ብሏል። 5 ቢሊዮን ብር እየሰራ ሊመጣ ይችላል። ገና ለገና ውጭ ባንኮች ይመጣሉ ተብሎ ግርግር መፈጠር የለበትም። ፋይናንስ እርጋታን ይፈልጋል። ፋይናንስ አርቆ ማሰብን ይፈልጋል። ምክንያቱም ተያያዥ ነው፣ የአገር ምሰሶም ስለሆነ ማለት ገንዘብ። ናሽናል ባንክ አንደኛ ራሱን ሬዲ ማድረግ አለበት። ሬዲ ሲባል ደግሞ ዝም ብሎ በደምሳ በግልጽ በሚታይ መልኩ ዝግጅቱን ማሳየት አለበት።
የአዋሽ ባንክ ባልደረባ የሆኑት አቶ ቴዎድሮስ ኃይሉም የሀገር ውስጥ ባንኮች ይዋሃዱ የሚለው ሐሳብ መታየት አለበት ብለዋል። መንግስት ለባንኮች ፍትሃዊ የውድድር ሜዳ እንዲፈጥርም ጠይቋል።
እዴ ሊንኬጁም ብዙ አላገኘሁትም። ቢሆንስ አንድ ላይ መዋሃዳቸው ምን ሊፈጥርልን ይችላል የሚለውን በደንብ ማሰብ ይፈልጋል። ምክንያቱም ሊንኬጁን ካላገኘ ነው ከውድድር ጋር ያለውን ግንኙነት ካላገኘ ነው ምንም ሊኖር ስለማይችል ፖሊሲ የሚቀርጹ አካላት እሱ ላይ ትኩረት አድርገው ሁሉም የኢንዱስትሪ ፕሌየርስ እኩል ሊወዳደሩበት የሚችሉትን ነገር መፍጠር አለባቸው። የውጭ ባንኮች በሚመጡበት ጊዜ ምናልባት ፌር የሆነ ኮምፒቲሽን ላይኖር ይችላል። ለምሳሌ ካፒታላቸውን ይመጣሉ በፎሬን ከረንሲ፣ ነገር ግን ከካፒታላቸው በላይ ፎሬን ከረንሲ ወደ ሀገር ውስጥ የሚያመጡ ከሆነ ሌላ ቦታ ላይ የተገኘ ፎሬን ከረንሲ ወደ ሀገር ውስጥ ኢንጀክት የሚያደርጉ ከሆነ ሾርት ተርም ያለውን የፎሬን ከረንሲ ችግር ሊያስወግድ ይችላል። የአጭር ጊዜ ወደፊት ግን ባንኩ ሴክተሩን አጠቃላይ የሚረብሽ ይሆናል ማለት ነው። ምክንያቱም አሁን ራሱ የምናየው አንዱ ባንክ የተሻለ ፎሬን ከረንሲ ካለው ትልቅ ከስተመሮች ወደ ሌላው ባንክ ወዳለ ባንክ የመዞር እና አንዴ ዲፖዚትም የማዞር ሌሎችም ሪሶርሶቻቸውን የማዞር ነገር አለ።
የጥናት አቅራቢው ዶክተር ፈጠነ ቦጋለ መንግስት ኢኮኖሚውን ካረጋጋው በኋላ የፋይናንስ ዘርፉን ቀስ በቀስ ለውጭ ባንኮች ቢከፍተው የተሻለ ጥቅም ሊገኝ ይችላል ይላሉ።
ሌሎች ሀገሮች ላይ ልምድ ያየነው ምንድን ነው? ቀስ በቀስ መክፈል በሂደት። ሌላኛው ደግሞ በጣም መጠንቀቅ ያለብን የኢኮኖሚ ሁኔታ ምን ይመስላል። ይህን የኢኮኖሚ ችግር ለመፍታት ከሆነ እንደገና ሌላ ቀውስ ነው የሚፈጥረው። የብዙ ሀገሮች ሌሰንም ይሄ ነው ይነግራል። የችግራቸውን ለምሳሌ የፎሬን ከረንሲ ችግር አለብንና ውጭ ባንኮችን መክፈት አለብን ብለው የከፈቱ ሀገሮች ብዙ ቀውስ ውስጥ የገቡ ሀገሮች አሉ። ስለዚህ ምንድን ነው መንግስት ማሰብ ያለበት የሚመስለኝ እኔ ጥናቱ የሚያሳየው ከሌሎች ሀገሮች ልምድ የሚያሳየው መጀመሪያ ኢኮኖሚ መረጋጋት አለበት። ለምሳሌ አሁን ያለው ኢንፍሌሽን ከፍተኛ ነው። ይሄ ኑሮ ውድነት ምን ነው አይደለ? እሱ ከፍተኛ ነው። ዴፊሲት ምን ነው? የውጭ ምንዛሬ ችግር አለ። እነዚህ ችግሮችን ከፈተ በኋላ ቢከፍት ከጉዳት ይልቅ ብዙ ጥቅሞች ማግኘት ይቻላል።
በመድረኩ የተሳተፉ የብሔራዊ ባንክ ባልደረባ አቶ ፍሬዘር አያሌው ደግሞ የውጭ ሀገር ባንኮች ወደ ኢትዮጵያ ሲገቡ እንዴት መስራት እንዳለባቸው የሚያሳይ ደንብ በግልጽ መቀመጡን ተናግረዋል።
ይሄ ውሳኔ ሲወሰን የባንኪንግ ኢንትሪ ሞዳሊቲዎች ተብሎ ዲፋይን የተደረጉ አሉ። አሁን ላይ እነሱም አንደኛ የውጭ ባንኮች ኢትዮጵያ ውስጥ ሰብሲዲያሪ ወይም ደግሞ ተከሰላ ካምፓኒ እንዲከፍቱ ማስቻል፣ ከሎካል ባንኮች ጋር በጆይንት ቬንቸር አብረው እንዲሰሩ ማስቻል፣ ቅርንጫፍ ከፍተው እንዲሰሩ ማስቻል እና የመሳሰሉት ናቸው እንግዲህ ዋና ዋና ኢንትሪ ሞዳሊቲዎች የተባሉት።
የሚኒስትሮች ምክር ቤት የኢትዮጵያን የባንክ ዘርፍ ለውጭ ኢንቨስተሮች ለመክፈት የወሰነው ነሐሴ 28 ቀን 2014 ዓ.ም እንደነበር ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በግብጽ ሻርማል ሼክ እየተካሄደ ወዳለው ዓለም አቀፍ ጉባኤ ስናልፍ ፕሬዚዳንት ባይደን ኮፕ 27 ተብሎ በሚጠራው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ላይ ለመሳተፍ ወደ ግብጽ አምርተዋል። በዚያም ዩናይትድ ስቴትስ እንዴት አድርጋ የአየር ንብረት ቀውስን በሀገሯም ሆነ በውጭ ሀገር እንደታገለች ይወያያሉ። የአካባቢ ጥበቃ አቀንቃኞች ግን ባለጸጋ የሆኑ ሀገራት የአየር ንብረት ለውጥ ያስከተለውን ጉዳት ለመጠገን እንዲውል ቃል የገቡትን 100 ቢሊዮን ዶላር የመስጠቱ ጉዳይ ላይ እንዲያተኩሩ እየወተወቱ ነው። የአሜሪካ ድምጿ አኒታ ፓውል ያደረሰችንን ዘገባ እንግድ ወልድ ያቀርበዋል።
ፕሬዚደንት ባይደን ወደ ተመድ የአካባቢ አየር ለውጥ ጉባኤ ያመሩት በርካታ ውይይት ለማድረግ ነው። የዩናይትድ ስቴትሱ የብሔራዊ ጸጥታ አማካሪ የሆኑት ጄክ ሱሊቫን በዚህ ላይ የሚሉት አላቸው።
He'll speak to his personal commitment to addressing the climate crisis. He'll highlight some of the progress the United States has made.
የከባቢ አየር ቀውስን በተመለከተ በግል ያላቸውን ቁርጠኝነት አስመልክተው ይናገራሉ። ዩናይትድ ስቴትስ በሀገር ውስጥ ያስመዘገበችውን መሻሻል ሆነ በዓለም ችግሩን በተመለከተ ተግባራዊ እርምጃ በማስተባበር ረገድ ያደረገችውን ጥረት አስመልክተው ይናገራሉ።
ጎርፍ፣ ከፍተኛ ሙቀትና ከባድ አየር ዓለምን በናጠበት በዚህ ዓመት የአካባቢ ጥበቃ አቀንቃኞች መስማት የሚፈልጉት ሌላ ጉዳይ ነው። በእንደ አውሮፓውያን አቆጣጠር 2015 196 የሚሆኑ ሀገሮች አስገዳጅ የሆነውን የፓሪስ ስምምነት ፈረሙ። ይህም ባለጸጋ ሀገራት ታዳጊ ሀገሮች በአካባቢ ለውጥ ምክንያት የደረሰባቸውን ጉዳት ለመጠገን 100 ቢሊዮን ዶላር በዓመት እንዲለግሱ የሚል ነው። የኢኮኖሚ ትብብርና ልማት ድርጅት የተሰኘው ተቋም የስምምነቱን ተግባራዊነት የሚቆጣጠር ሲሆን ተቋሙ እንዳለው ሀገራት ግን የገቡትን ቃል መጠበቅ ተስኗቸዋል። አንጀላ ቹሪ በዚህ ላይ የሚሉት አላቸው።
There will be significant attention on loss and damage in particular.
በደረሰው ጉዳትና ጥፋት ላይ ትልቅ ትኩረት ይኖራል። ጉዳዩ አጀንዳ ከሆነ ቆይቷል።
እንደ ፓኪስታኑ ጠቅላይ ሚኒስትር ቢልዋል ቡቶ ያሉ ተሳታፊዎች ፈጠራ የታከለበት መፍትሄን ይመክራሉ። አገራቸው በጎርፍ አደጋ በዚህ ዓመት መጀመሪያ ላይ ተመታለች። ሀብታሞቹ ሀገራት ለዳዎቹ ያበድሩትን ብድር ዕዳ ከመክፈል ይልቅ ለከባቢ አየር ችግር መቋቋሚያ ቢውልስ የሚል ሐሳብ አላቸው። የአሜሪካ ባለስልጣናት ማተኮር የሚሹት ግን በቅርቡ ያወጡት ግሽበትን ለመቀነስ የሚያስችል ያሉት ሕግ የመደበውና ለአስር ዓመት የሚለቀቀው $375 ቢሊዮን የከባቢ አየር ለውጥን ለመዋጋት የማዋላቸውን ጉዳይ ነው። ረቡዕ ዕለት የአሜሪካው የአየር ንብረት ልዑክ ጆን ኬሪ በጉባኤው ላይ ንግግር በማድረግ ላይ ሳሉ ተቃውሞ ገጥሟቸዋል። በደሃ አገራት ንጹህ ኃይልን በመንግስት ሳይሆን በግል መዋለ ንዋይ ስለመደገፍ ያላቸውን እቅድ በተመለከተ በመናገር ላይ ነበሩ። ፕሬዚደንት ባይደን ኤልሼክ በተባለችው የግብጽ የሽርሽር ከተማ ዛሬ ይገባሉ ተብሎ ይጠበቃል። ከዛም ወደ ምስራቅ እስያ በማቅናት ሌሎች ዓለም አቀፍ ጉባኤዎች ላይ ይሳተፋሉ።
እየተከታተላችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ የአርብ ምሽት ዝግጅታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀናል። ወደ ሁለተኛው አጋማሽ የመጀመሪያ ቅንብር ከማለፋችን በፊት ግን ተከታዩ ማስታወቂያ ሰምተን እንመለስ።
የ2022 የዓለም ዋንጫ በኳታር የዓመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻ የለሽውን ጨዋታ የጥልቀት ዘገባዎች ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች በግጥሚያዎቹ ውስጥ ብልጭ የሚሉ ከዋክብትን ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን አሰልጣኞችን ተጫዋቾችን ከአሜሪካ ድምጽ ይከታተሉ። እንዲሁም ከአህጉሪቱ አራቱ ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ታምራዊ ኃይል አብረን እናጣጥም። የአሜሪካ ድምጽ ራዲዮ
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ ከዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ጋር በዚህ ሳምንት ተገናኝተው ነበር። ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር የካቲት 24 በሩሲያ ለተወረረችው ዩክሬን ያላትን የማይናወጥ ድጋፍ ለዘለንስኪ እንደገለጹላቸው ግሪንፊልድ ተናግረዋል። ቶማስ ግሪንፊልድ ከአሜሪካ ድምጽ የምስራቅ አፍሪካ ኃላፊ ማይሮስላቫ ጎንጋዥ ጋር በዋርሶ ሩብለት ቆይታ አድርገዋል። አድማጮች ትክክለኛ ቃላት ለመጠቀምና ግልጽ ለማድረግ ሲባል ቃለ መጠይቁ አርቶት እንደተደረገበት ለመግለጽ እንወዳለን። እድሉ ስለተሰጠኝ አመሰግናለሁ። አሁን ከዩክሬን መመለሶ ነው። በዚህ ቀጠና ጦርነት ላይ ያለን ሀገር ሲጎበኙ ደግሞ ለመጀመሪያ ጊዜ ነው። ምን ታዘቡ? ስለ አመራሩና ስለ ህዝቡስ ምን ተሰማው?
ወደ ዩክሬን መሄድ በጣም አስፈላጊ እንደሆነ የተሰማኝ በአጀንዳችን ላይ ያለ ጉዳይ በመሆኑ ነው። የጸጥታው ምክር ቤት የዩክሬንን ጉዳይ የዕለት አጀንዳችን ስለሆነና እኔም ደግሞ በአይኔ ካየሁት ተነስቼ ያየሁትን ለማውራት ወደ ዩክሬን መጓዙን አስፈላጊ ሆኖ አግኝቼዋለሁ። አይን ገላጭ ልምድ እንዳገኘው ብቻ ነው መናገር የምችለው። ከፕሬዝዳንቱ ጀምሮ እስከ ትናንሽ ያገኘኋቸው ህጻናት ድረስ የዩክሬናውያኑ ጥንካሬና ጀግንነትን አይቻለሁ። ግን ደግሞ ጦርነቱ በዩክሬንም ሆነ በዩክሬን ህዝብ ላይ ያደረሰውን ውድመትም ታዝቤያለሁ። ዩክሬንን ለቅቄ ስወጣ ጦርነቱን ለማስቆም የሚቻለውን ሁሉ ለማድረግ የበለጠ ቁርጠኛ ሆኛለሁ።
ፕሬዚዳንት ዘለንስኪን አግኝተዋል። ሚስተር ጄክ ሱሌቫን ከርሶ ጥቂት ቀናት ቀደም ብለው አግኝተዋቸዋል። ሰላምን ሊያመጣ የሚችል እቅድን በተመለከተ ውይይቶች አሉ። ፕሬዚዳንት ዘለንስኪም የሰላም እቅድን በተመለከተ ያላቸውን ቅድመ ሁኔታ አስቀምጠዋል። ይህንን ሰላም ሊያመጣ የሚችል እቅድ ወደፊት ማራመድ የሚቻልበትን ሁኔታ እንዴት ያዩታል?
በእርግጠኝነት ዩክሬን የሹፌር ወንበር ላይ እንደተቀመጠች ይታየኛል። ፕሬዝደንት ዘለንስኪ ቅድመ ሁኔታዎችን ማስቀመጣቸው ለማንኛውም ወደ ሰላም ለመራመድ ለሚደረግ ውይይት ጠንከር ያለ አውድን ይፈጥራል። ግን እንደ እውነቱ ከሆነ ሩሲያ ከዩክሬን ለቃ የምትወጣ ከሆነ ጦርነቱ ነገውን ይቆማል። እንደዛ ከሆነ ደግሞ ንግግር አስፈላጊ ላይሆንም ይችላል። ህጻናት ተመልሰው ወደ ትምህርት ቤት ሊሄዱ ይችላሉ። ዩክሬናውያንም መልሰው ወደ ዘወትር ህይወታቸው መመለስ ይችላሉ። ወደ ቤታቸው መመለስ ይችላሉ። ይህ ጉዳይ በፑቲን እጅ ነው። እንዳለመታደል ሆኖ በፕሬዝዳንት ፑቲን ላይ የሚደርሰውን ጫና መቀጠል አለብን።
ልክ ነው። ግን እንዳለመታደል ሆኖ ፑቲን ለማቆም ያቀዱ አይመስሉም። በዚህ ጦርነትና ቀውስ ውስጥ የሚታዩ ተግዳሮቶችና አስፈሪ ሁኔታዎች ምንድን ናቸው?
And I was there to look at the winterization program.
አሁን ባለው ሁኔታ ትልቁ ቀውስ ክረምቱ ነው። ክረምቱን ለመቋቋም የሚያስችለውን ፕሮግራም ለመመልከት እዛ ነበርኩኝ። ሩሲያ የዩክሬንን መሰረተ ልማቶች እያጠቃች ነው። የዩክሬንን የኃይልና የኤሌክትሪክ መስመሮችንም እያጠቁ ነው። የውሃ መስመሩንም እያጠቁ ነው። እናም በጣም ቀዝቃዛ ይሆናል ተብሎ የሚጠበቀውን ክረምት ለማለፍ ሰዎች እጅግ ሊቸገሩ ይችላሉ። በመሆኑም የሰብአዊ እርዳታ ድርጅቶች ችግሩን ለመቅረፍና ለክረምቱ ስላላቸው የድንገተኛ ጊዜ እቅድ በተመለከተም እንድንነጋገር በቀረበው ሐሳብ መሰረት ተነጋግሬያለሁ። እዚህም ያንን በተመለከተ ውይይት አድርጌያለሁ።
ዩክሬንን ለመታደግ ዓለም አቀፉን ማህበረሰብ በማስተባበርና በማደራጀት ረገድ ዩናይትድ ስቴትስ የመሪነት ሚና አሳይታለች። አንዳንድ አገሮች ግን ዩክሬንን በመርዳት ሂደት ውስጥ አልተሳተፉም። ይህን በተመለከተ ምን ተግዳሮቶች ይታዩታል? በተለይም የቡድን 20 አገሮች ስብሰባ በቅርቡ የሚደረግ ከመሆኑ አንጻር
Really communicate that this is not a war between Russia and the
እንደሚመስለኝ ትልቁ ፈተና ይህ ጦርነት በዩናይትድ ስቴትስ እና በሩሲያ መካከል የሚደረግ አለመሆኑን ማስረዳት ነው። በምስራቅና በምዕራብ መካከል የሚደረግ ጦርነት አይደለም። ይህ በተባበሩት መንግስታት ቻርተር ላይ የተቃጣ ጥቃት ነው። ነጻ በሆነች ሀገር ላይ በዩክሬን ሉዓላዊነት ላይ የተቃጣ ጥቃት ነው። ድንበሯን የመተላለፍ ጥቃት ነው። እናም ይህን መልእክት ነው በቡድን 20 ጉባኤ ላይ ማስተላለፍ የምንፈልገው። በተባበሩት መንግስታት ድርጅትም በየቀኑ የምንሰራው ይህን መልእክት ለማስተላለፍ ነው። እንደሚመስለኝ ይህን በተመለከተ ታላቅ ስኬት አግኝተናል። ማለቴ 143 ሀገራቶች ሩሲያ የዩክሬንን ግዛቶች ቆርሳ ለመውሰድ ያደረገችውን ሙከራ እንዲያወግዙ ማድረጋችን እንደሚመስለኝ ትልቅ ስኬት ነው። ወደፊት ይህን የሩሲያን ወረራ የሚያወግዙ ሀገራትን ቅንጅት የበለጠ ለመገንባት እንሰራለን።
የተባበሩት መንግስታት ድርጅትን ቻርተር አንስተዋል። የኔም ቀጣዩ ጥያቄ የሚሆነው ቻርተሩ ስላሉበት ፈተናዎችና በተለይ ደግሞ በሩሲያ የጸጥታው ምክር ቤት አባልነት ነው። ደንቡን ጥሰው ከሆነ ዓለም አቀፍ ሕጎችን ጥሰዋል ማለት ነው። ስለዚህ ለምንድን ነው አሁንም በጸጥታው ምክር ቤት ውስጥ የሚገኙት? ይህንን እንዴት እንደምታስተናግዱት ያቀዳችሁት ነገር አለ?
They have challenged the charter. They've challenged everything.
ቻርተሩን ተፈታትነውታል። የምናምንባቸው ነገሮች በሙሉ ተፈታትነዋል። ሩሲያ በዩክሬን ላይ የወሰደችው እርምጃ አንድ የጸጥታው ምክር ቤት ቋሚ አባል ከሆነ ሰው ወይም ሀገር የሚጠበቅ አይመስለኝም። ይህን ካልኩኝ በኋላ እነሱ ቋሚ አባል ናቸው፣ ከምክር ቤቱ እንዲወገዙና እንዲገለሉ ነው።
Is to isolate them, to condemn them, to isolate them, to kick them off of those entities where we're able to kick them off.
መወገድ ካለባቸው ቦታዎች ሁሉ እንዲወገዱ ማድረግ ነው። ከሰብአዊ መብት ካውንስሉ እንዲታገዱ ማድረግ ይችላል። ከሌሎች የተባበሩት መንግስታት ድርጅት አካላት እንዲታገዱና እንዲወገዱም ሰርተናል። በጸጥታው ምክር ቤት ማውገዛችንን እንቀጥላለን።
መንገዱ ይታዩታል ከጸጥታው ምክር ቤት ሲወገዱ?
መንገዱ አይታየኝም። ነገር ግን አጋጣሚው ከመጣ ይህ የሚቻል ጉዳይ መሆኑን ተስፋ መቁረጥ ያለብን አይመስለኝም።
Thank you so much. Thank you.
ወደ ቀጣዩ ዘገባ ነው የምናልፈው። በየአመቱ ዓለም አቀፍ ብቃት ያላቸው ፊልሞችን ለሰሩ ባለሙያዎች ሽልማትና እውቅና የሚሰጠው ኤሚ አዋርድ ባለፈው አመት ለመጀመሪያ ጊዜ ለኢትዮጵያ የፊልም ባለሙያዎች ሽልማት ሰጥቷል። በዜናና በዘጋቢ ፊልም ዘርፍ ሽልማቱን ያገኙት ጋዜጠኛ ሀድራ አህመድና የካሜራ ባለሙያው ንጉሱ ሰለሞን ሽልማቱን ያገኙት እውቁ የአሜሪካ ቴሌቪዥን ጣቢያ ኤቢሲ ከ3 አመት በፊት ኢትዮጵያ ውስጥ በተከሰከሰው ቦይንግ 737 ማክስ 8 አይሮፕላን ዙሪያ በሰራው ዘጋቢ ፊልም ላይ በነበራቸው ተሳትፎ ነው። በኢትዮጵያ ዘጋቢ ፊልሞችን መስራት አስቸጋሪ በሚያደርጋቸው ጉዳዮች ዙሪያ አነጋግረናቸዋል።
የኤሚ አዋርድ የኤሚ ሽልማት በተለይ ደግሞ ኢትዮጵያ ውስጥ ተሰርቶ በኢትዮጵያ ፕሮዲውሰር የተሰራ ፊልም አዋርድ በማሸነፍ የመጀመሪያዋ ነሽ። ትክክል ነኝ?
አዎ ትክክል ነው። ፕሮዳክሽኑ የኢትዮጵያውን ፓርት እኔ ለፕሮዲውሰር ሆኜ ንጉሱ ሰለሞን ደግሞ ዳይሬክተር ፎቶግራፊ ወይም ደግሞ ፊልም በማድረግ ሁለታችን የሰራነው ነው የኤሚ ያሸነፈው።
እንግዲህ ይህን ሽልማት ያገኘሹ በተለይ ደግሞ በዜና እና በዘጋቢ ፊልም ካታጎሪ ነው እና ይሄ ሽልማት ላለፉት 50 አመታት ሲሰጥ የቆየ ሽልማት ነው። እንዴት እኔ መጀመሪያ ልሆን ቻልኩ የሚል ጥያቄ አልፈጠረብሽም?
በጣም ጥሩ ጥያቄ ነው። በዚህ ብቻም ሳይሆን በብዙ በምንሰራቸው ስራዎች ያንቺ እንደምታውቂው በጋዜጠኝነትም በተለያዩ ዶክመንታሪዎች በፊልምም ብዙ ጊዜ የኢትዮጵያ ክሬቲቭ ኢንዱስትሪ ላይ ያለን ሰዎች ብዙ ጊዜ ስማችን አይነሳም ወይ የምንሰራው ስራ ሪኮግኒሽን ተሰጥቶትም አይተንም አናውቅም እና ሁሌ በጣም የሚረብሽ ነበር። አሁን ግን ልክ ይሄኛውን ዶክመንታሪ እኛም የተሳተፍንበት ሆኖ ኢንተርናሽናል ሪኮግኒሽን ሲያገኝ ለካስ መስራት እንችላለን። በጣም ብዙ ነገሮች ይዘውን ነው እንጂ ለካስ መስራት እንችላለን። ኢትዮጵያውያኖች ኬፐብሊቲውም አቢሊቲውም የኢንተርናሽናልም ደግሞ ኮምፒቲቲቭ ሆነንም አንድን ነገር ፕሮዲውስ አድርገን ሪኮግናይዝ ለመደረግም ደግሞ እንችላለን መስራት የሚለውን ነገር በደንብ ነው ያሳየኝ። ግን ሁሌም የሚረብሸኝ ነገር ነበረ፣ ለምንድን ነው ኢንተርናሽናል ሪኮግናይዝ ማንደረገው የሚለው ነገር።
ወደዛ ተመልሰን እንመጣለን። እስኪ በመጀመሪያ ግን ስላሸነፍሽበት አንቺና ባልደረባሽ ያሸነፋችሁበት የዘጋቢ ፊልም ዙሪያ ትንሽ ነገር እንድትነግሪኝ። ፊልሙ የተሰራው በቦይንግ አውሮፕላን መከስከስ ዙሪያ ነው። በኤቢሲ የተሰራ ፎሊንግ ፍሮም ደ ስካይ የተሰኘ ዶክመንተሪ ነው እና እንዴት አድርጋ ጥናታዊ ፊልሙን እንዳልሹ የሰራችሁት እናንተ በኢትዮጵያ በኩል ያለውን ነው። በኢንዶኔዥያ እና በአሜሪካም ግብአቶች አሉት። እናንተ ይህንን እንዴት ልትሰሩት ቻላችሁ?
በ2019 የቦይንግ ፊልም በተከሰከሰበት ወቅት ለተለያዩ ሚዲያዎች የሰራ ነበረ። ሪፖርት አድርግ ያለ ኒውዮርክ ታይምስ ላይ በጣም በተከታታይ የነበሩትን ሪፖርቶች ኢንፋክት ስቶሪውንም ብሬክ እስከማድረግ ድረስ ማለት ነው ፊልም አድርገናል። እና የተለያዩ የተጎዱትን ፋሚሊዎችንም ማናገርን ብዙ ኢንፎርሜሽን ሰብስበን ይዘን ነበር። እና ኤቢሲ ኒውስ ይህንን ፕሮዳክሽን ለመስራት ሲያስቡ ኢትዮጵያ ውስጥ በተከሰከሰበት ምክንያት ነው በጣም ብዙ ኢንተርናሽናል የሆነውን ማቴሽን የሳበው። የኢትዮጵያን ኤርላይንስ ቦይንግን ግራውንድ ሲያደርግ ነው የተለያዩ ሀገሮች ተከትለው ቻይና፣ ቱርኪ እንዲሁም ራሽያ ብዙ ሀገራቶች ቦይንግን ካሁን በኋላ ማብረር ማንፈልግ ብለው ያቆሙት ፕሌኖቻቸው እና የኢትዮጵያን ፓርት ማካተት በጣም ትልቅ ኮንትሪቢሽን ስለነበረው ያንን መስራት እንዴት ይችላለን ብለው ሲያስቡ ያገናኙ እና ከዛ ፕሮጀክቱን ይዘን
ይሰራል። በዓለም አቀፍ ደረጃ ሽልማት ያገኙ አንዳንድ ዘጋቢ ፊልሞች አሉ፣ ግን በአብዛኛው የተሰሩት በውጭ ሀገር የፊልም ባለሙያዎች ነው። ኢትዮጵያ ውስጥ በኢትዮጵያውያኖች በሙያ ውስጥ ያላችሁ እናንተ ሰዎች ተመሳሳይ ሌሎች ታሪኮችን እንዳትሰሩ የሚያግድ ነገር ምንድን ነው?
ዶክመንተሪ ማለት በጣም ብዙ ነገሮችን አንድ ላይ አድርገሽ ሰብስበሽ የተቀጣጠለ ታሪክ እና መጨረሻ ላይ ስቶሪ ሲያልቅ የሆነ ሶሉሽን ወይም ደግሞ የሆነ ነገር የምታሳይበት የፕሮዳክሽን ፓርት ነው እና አንድ ዶክመንተሪ ለመስራት ቢያንስ አንድ አመት፣ ሁለት አመት፣ ሶስት አመት የሚፈጅብሽ ይችላል። ያን የምታረጊ ምንድን ነው? በፒክቸርም ሰዎችን በማናገርም የሚያስፈልግሽን ነገር በሙሉ ምንም ነገር ሳይቀረው አካተሽ መጨረሻ ላይ ፕሮዳክቱን ማውጣት መቻል ማለት ነው። ግን አሁን ዋናው ትልቁ ችግር ኢትዮጵያ ውስጥ ምን መሰለሽ፣ እኛ እንደ ባህላችንም ሆኖ ለምሳሌ አሁን ስለ ባህላችን ፊልም እናድርግ ብንል ምን ያክል ነው ዶክመንት የተደረገው? ከዛ በተጨማሪ ደግሞ ኢቨን ሰዎችን እንኳን ለማናገር ስትፈልጊ ፈቃደኛ ሆነው ደስተኛ ሆነው መጥተው ስላለው ኢንፎርሜሽን ያንን ኢንፎርሜሽን መስጠት ብዙ አልተለመደም እና እሱ በጣም አስቸጋሪ ያደርገዋል። ሶስተኛም ታሪካችን ላይ በተለይ አሁን ዶክመንተሪ እንስራ ብንል የተለያየ ማህበረሰብ ኢትዮጵያ ውስጥ ያለው ስለ ኢትዮጵያ ያለው ታሪክ የተለያየ አይነት አንደርስታንድ ወይም የተለያየ አይነት አረዳድ ነው ያለው። ስለዚህ አሁን አንድ ዶክመንተሪ ታሪክ ያለው ነገር ልስራ ብትይ የትኛውን ነው የሚይዘው፣ የትኛውን ማህበረሰብ አረዳድ ነው ይዤ ሂጅ የምሰራው የሚለው ነገር ትንሽ የሚይዘን ይመስለኛል። እና ያው እንግዲህ ይሄ በተጨማሪ ኢንተርናሽናል ያሉ ዶክመንተሪ የሚሰሩ ሰዎች ከሚያጋጥማቸው የፈንዲንግ ከዛ በኋላ የትኛው ቲቪ ላይ ነው የትኛው ስትሪሚንግ ሰርቪስ ላይ ነው የማወጣው የትኛው ፌስቲቫል ላይ ነው የማሳየው የሚባሉት ነገሮች እንዳሉ ሆነው ግን ስፔሲፊክሊ የኛ ነገር ለየት የሚያደርጋቸው እነዚህ ናቸው እያስባለሁ።
ይህን ፊልም ብቻሽን አይደለም የሰራሽው፣ አብሮሽ የሰራ በተለይ ከቴክኒክ አንጻር አብሮሽ የተሳተፈ እና ሽልማቱን ያገኘ ባልደረባለሽ፣ እሱንም እንጋብዘው እና አብሮሽ እንተዋወቀው እና በተለይ ደግሞ ከቴክኒካል ፓርቲ ያለውን ከሱ እንሰማለን።
ብዙ ሰላሙን እባላለሁ። የቪዲዮግራፊ ባለሙያ ነኝ። ቪዲዮ አገባት፣ ኤዲቲንግ፣ እንዲሁም ፖስት ፕሮዳክሽን ይሰራል።
ከአንተ ሙያ አንጻር ከቀረጻው ከእቃ የማግኘት ሊሆን ይችላል፣ ከውጭ ማስመጣት ሊሆን ይችላል፣ ብዙ ሌሎች ተጨማሪ ተግዳሮቶችም አሉት እና ከዛ አንጻር ዘጋቢ ፊልሞችን ኢትዮጵያ ውስጥ መስራት አስቸጋሪ የሚያደርጉት ነገር ከአንተ ሙያ አንጻር ምንድን ናቸው?
የመቅረጫ መሳሪያዎች፣ ኤዲቲንግ ቱሎች፣ የአውዲዮ መቅረጫዎችን ማግኘት እጅግ በጣም አስቸጋሪ። እሱንም ሰዎች ባላቸው መሳሪያ ብዙ ነገር ሲሰሩ አይተናል። ግን የምናውቃቸው ብዙ ስትሪሚንግ ፕላትፎርሞች ወይም ኢንተርናሽናል ሌቭል ላይ አንድ ስራ ቀርቦ ታዋቂነት ወይም ደግሞ ማድረስ የተፈለገው መልእክት እንዲያደርስ መጠቀም ያለብን ስታንዳርድ የሆኑ ኪቶች አሉ። ለምሳሌ ኔትፍሊክስ ላይ አንድ ዶክመንተሪ መቅረብ ካለበት ኔትፍሊክስ አፕሩቭ ያደረጋቸው ውድ ውድ ካሜራዎች አሉ። ከዛ ውጭ ከተቀረጸ ለኔትፍሊክስ ኳሊቲ ጥራት በቂ አይሆንም። እነዛ ካሜራዎች ደግሞ ኢትዮጵያ ውስጥ በቁጥር በጣም አንድ ወይ ሁለት ሰው ካገኙ እቃዎች ናቸው። እቃዎቹን ቢኖሩሽ ደግሞ በየአመቱ በየሁለት አመቱ አፕዴት ይደረጋሉ። ከዛ አፕዴት ጋር አብረሽ መቀጠል አለብሽ። ወጪ በጣም አስቸጋሪ። ለዛ ነው ብዙ ሰዎችን ደፍረው ወደ ስራው የማይገቡ።
ይሄ ፈተና በፎሊንግ ፍሮም ዘ ስካይ የሚለው በምትሰሩበት ውስጥ አጋጥሟችኋል? ምናልባት ከሌሎች ከኤቢሲ ጋር ነው አብራችሁ የሰራችሁት እና ከእነሱ ጋር መስራታችሁ ምናልባት ይህንን ያቀለለበት መንገድ አለ?
ከኤቢሲ ድጋፍ ለማግኘት እጅግ በጣም የማይሆን ነገር ነበር። ኤቢሲ በእርግጥ ሙሉ ኪር ይኖረዋል፣ ሁሉ ነገር ማቅረብ አቅም ይኖረዋል። ግን ነገሮችን እዚህ ማምጣት እጅግ በጣም አስቸጋሪ። ለምሳሌ አሁን ፊልሙ ካለቀ በኋላ ሁሉን ነገር ጨርሰ የተቀረጹትን ነገሮች ሌብል አድርገን አስተካክለን ሶስት በአካት ምናምን ሰራን እና ከዛ በኋላ ኤቢሲ ያደረገው ፊልም ኤቢሲ ነው አሜሪካ ማለት ነው። ፉቴጁ በምን ይላክ? እሺ ችግር የለም አርቲስት ክስተን እልክላቸዋለን። አይ አይደለም፣ ኤቢሲ ስፔሲፊክ አርቲስት ካለ ኤቢሲ ይመጣ በዛ ነው የሚላክ በራሳቸው ስታንዳርድ ማለት ነው። ከዛ ሺ ብለው ተላከሱ በዲኤችኤል አይ ቲንክ
ከዛ ፈረግ ነበር ተመልሶ የሚላከው ቃ ማለት ነው። ከዛ አልወጣም ሰብሰው ቀረ።
ምክንያቱም
ሲላክ ያ የተላከው ሀርድ ዲስክ ለባለቤቱ ተሰጥቷል ተብሎ ኦልሬዲ እኛ ሳናገኘው ተፈርሞበት ደርሶታል ተብሎ አዳማ ከረኔክሽን ነው ተቀብሏል የመስበ ተፈርሞ እኛ ስንሄድ እቃውም የለም። ስለዚህ በቃ ከስታንዳርድ ውጭ ኮምፕሮማይዝ ማድረግ ነበረባቸው። እነሱም የሁለት አርዲስኮች ገዝተን እዚህ ሁለት ኮፒያር ሜኒኬት ሽፕ ግራይደም ይችላለን በዛ ነክ
የኑቢያ ሚዲያ እና ኮሚኒኬሽን ከዚህ በኋላ ይሄንን ይሄ ትልቅ ልምድ ይመስለኛል ሌሎች ተጨማሪ ተመሳሳይ ዘጋቢ ፊልሞችንም ለመስራት እና ምን ያክል ልምድ አገኛችሁበት ከዚህ በኋላ በቀጣይስ ተመሳሳይ ዘጋቢ ፊልሞችን የምትሰሩበት ሂደት አለ?
ይሄን ስራ በዚህ ስራ ምክንያት በጣም ብዙ ነገር የተማርነው አንደኛው ምንድነው ለኢንተርናሽናል ስታንዳርድ የሆኑ ስለ ኢትዮጵያ በደንብ መናገር የሚችሉ ዶክመንታሪዎችን እንዴት መስራት እንችላለን የሚለው ነገር በደንብ ተምረንበታል። በሱም ተነስተን ነው አሁን የሙሉ የኑቢያ ሚዲያና ኮሚኒኬሽንስ ፕሮዳክሽን የሆነ በተለይ ደግሞ በጦርነቱ ምክንያት የተጎዱ ሲቪሊያኖች ወይም ደግሞ ህብረተሰቡ በጦርነት ምክንያት የሚደርሰው የስነልቦና ጫና ላይ ስፔሲፊክሊ እሱ ላይ ብቻ ትራውማቸውን ያለፉበትን ጫናና ያለፉበትን ትራውማ በራሳቸው በሰዎቹ እንዴት ነው ያሳለፉት የሚለውን አዶክመንተሪ እየሰራ ነው። ሆፕፉሊ ለቲቪ ለተለያዩ የቲቪ ኢንተርናሽናሎች ላይ ፊች እናደርገዋለን ወይም ለማቅረብ እንሞክራለን ብለናል። ካልሆነ ደግሞ ፌስቲቫሎችን ታርጌት እያደረግን ያለን።
በጣም ትልቅ ስራ ነው እየሰራችሁት ያላችሁት። በድጋሚ ደግሞ አሁንም በምትሰሩትም ወደፊት በምትሰሯቸውም ስራዎች ሪኮግኒሽን አግኝታችሁ ድጋሚ እንደምንገናኝ ተስፋ አደርጋለሁኝ። ለዛሬው ሁለታችሁንም በጣም ነው የማመሰግነው። ድጋሚ እንኳን ደስ አላችሁ። አሁን ደግሞ በግብርናና በአካባቢ ጥበቃ ዙሪያ ትልቅ ስራ እየሰራ ያለ አንድ ወጣት ነው የምናስተዋውቃችሁ። አለምነህ ተሻለ ይሰኛል። አለምነህ ነዋሪነቱን በደቡብ ኢትዮጵያ ያደረገ የግብርናና የአካባቢ ጥበቃ ባለሙያ ነው። የቤተሰብ ግብርና በተሰኘው መርሃ ግብሩ በየአመቱ 1000 ያክል ቤተሰቦችን ዘመናዊ ግብርናና ከተፈጥሮ ጋር የተስማማ የአኗኗር ብልሃትን ለማስተማር አቅዷል። ለዚህም የተለያዩ የግብርና ነክ ልምዶችን በማህበራዊ መገናኛዎች ላይ እያጋራ ይገኛል። ይህን ጥረቱን በተመለከተ ሀሳቡን ለመስማት በእንግድነት ጋብዘነዋል። አለምነህን ያነጋገረው ሀብታሙ ስዩም ነው።
እኔ ስሜ አለምነህ ተሻለ እባላለሁ። ወተር ሶርስ ኤንድ ኢንቫይሮንመንታል ኢንጂነሪንግ ከአርማ ዩኒቨርሲቲ የመጀመሪያ ዲግሪ አለኝ። ከዛ በመቀጠል በዲቪ 3 ሃይድሮኤሌክትሪክ ፓወር እና በአባይ ከሶስት አመት ያላነሰ ጊዜ እዛ አሳለፍኩኝ። ከዛ በመቀጠል ቀጥታ አሁን የቤተሰብ ግብርና ቤዝ ፎር ፋሚሊ አግሪካልቸር ወደ ተባለው ኢኒሽቲቭ እስክመጣ ድረስ ላለፉት 7 አመታት በዚህ ፕሮጀክት ላይ ነው የቆየሁት።
በጣም አመሰግናለሁ አለምነት። የቤተሰብ ግብርና መርሃ ግብር ወይንም እንቅስቃሴ መቼ ነበረ የተጀመረው? እንዲጀመርስ ምክንያት የሆነው ጉዳይ ምን ነበረ?
የቤተሰብ ግብርና የሚለውን እንቅስቃሴ ከመጀመሪያችን በፊት ሆሳና አካባቢ ሀዲያ ዞን ቆጮ ምርት ወይም የእንሰት ምርት በደንብ ይመረት ነበርና የቆጮን በቀላሉ 180 ኪሎግራም በሰዓት ማጣራት የሚችል ማሽን ቤዝን ነች የኢንጂነሪንግን እውቀት በመጠቀም ለተጠቃሚዎች ለማድረስ ከኢትዮጵያ የአእምሮ ጥበቃ ጽሕፈት ቤት በማስመዝገብ በሱ ስራ ነበረ ስራውን የጀመርነው። እንግዲህ የቆጮ ፕሮሰስ የማድረግ የማጣራትና ለገበያ የማቅረብ ሁኔታ ትንሽ ሰፋ ያለ ዲፓርትመንት ማዋቀርን እና በደንብ ማስተዋወቅን የሚጠይቅ ነገር በመሆኑ እሱ ላይ እየሰራን እያለን ኮቪድ ተከሰተ። በመሀል ኮቪድ ከመከሰቱ በፊት እንዳጋጣሚ በ2019 ያንግ ወተር ሶሉሽን የሚባል ብራሰልስ ለሚገኝ የኢስት አፍሪካ ኤዲሽን እሱ ላይ ተሳትፈን ነበር እና ልክ ያንን ተሳትፌ ከምስራቅ አፍሪካ 10 ፌሎዎች ናቸው ዩጋንዳ ላይ ኢንቴንሲቭ የሆነ ትሬኒንግ ሲዋስ የሚባል ምስራቅ ሚድል ኢስት ላይ የሚገኝ ድርጅት ነው ቴክኒካል ፓርትነሩ። ከእነሱ ጋር በመሆን ትሬኒንጉን ወስደን እንደተመለስን ኮቪድ ተከሰተ። ኮቪድ ሲከሰት እንግዲህ ይሄ የቤተሰብ ግብርና የሚለው ሀሳብ ከዲላይት ቁጮ ብለን ከጀመርነው ኢኒሽቲቭ ጋር አብሮ መሄድ ስለነበረ እና በደንብ እየዳበረ የመጣ ሀሳብ ስለነበረ የጂኦግራፊ ሳይወስ ነው ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሆል ኢትዮጵያን ሊያካልል የሚችል ፕሮጀክት እንደሆነ ስናምን ወደዚህ ስራ አገባን ማለት ነው።
ማህበራዊ መገናኛዎችን በመጠቀም ግብርናን የሚመለከቱ ጉዳዮችን ታነሳሳላችሁ። ስለምን ጉዳዮች ምክር ሰጣችኋል? ስለ የትኞቹ ዘመናዊ አሰራሮችስ ለተከታዮቻችሁ እውቀት ለማካፈል ሞክራችኋል የሚለው ለናሙና ያክል የተወሰኑትን ብትነግረን።
በዋናነት እንደምናደርገው ይሄ ኢንተግሬትድ ሶሊድ ዌስት ማኔጅመንት የሚባሉ ወይም ወተር ሃይጂን ሳኒቴሽን የሚባሉ ዋሽ ኢንተርቬንሽኖችንም ጭምር ነው የምንሰራው። እዚህ ላይ ምርጥ ተሞክሮች አፍሪካ ውስጥ የነበሩትን ለምሳሌ አፍሪካ ኪወርድ ጋርደኒንግ በርካታ የአፍሪካ ሀገራት ውስጥ ተሰርቶ ጥሩ ውጤት ያመጣ ቴክኖሎጂ በመሆኑ እሱንም እኛ እናስተዋውቃለን። ሬዝ ቤድ ጋርደን እና ስኩዌር ፉት ጋርደኒንግ የሚባሉ አሁን በአሜሪካን በአውሮፓ እና እንዲሁም በካናዳ በደንብ እየተጠቀሙ ያሉ ቴክኖሎጂ ነው። በነገራችን ላይ ከዚህ በፊት በምናመርተው ሳይሆን በትንሽ ቦታ በርካታ ውጤት በማምጣት ከግቢ ውስጥ የምናወጣውን ውሃ ቆሻሻ በመጠቀም ኮምፖስት በማድረግ ውጤታማ የሆነ ስራ መስራት፣ እሱም ብቻ ስራውን ብቻ መስራትም ሳይሆን ያንን ደግሞ ወስዶ ለተጠቃሚ መሸጥ የሚለውንም ሀሳብ ጭምር ነው። ምክንያቱም እኛ ባጠነነው ጥናትና በዚህ ሆሳና አካባቢ እና አንዳንድ ከተማዎችን ዞር ብለን ገበያዎችን ለማየት ስንሞክር ዋነኞቹ የዚህ ጉዳይ ተዋናይ ሆኖ የምናገኛቸው ሴቶች ናቸው። እንግዲህ እነዚህ ሴቶች እነሱ ጫንቃ ላይ ነው ሁሉ ነገር የወረደው። ወስዱ አትክልትን መሸጥ፣ አትክልትን ለገበያ ማቅረብ በርካታ ቦታዎች ላይ የተለመደ አይደለም። ጥሩ ተሞክሮች ከተማ አካባቢ ይታያሉ። አዲስ አበባ አካባቢ፣ አዋሳ እና ትልልቅ ከተሞች ላይ ጥሩ ነገሮች እናያለን። ነገር ግን ይሄ ስራ በደንብ ተስፋፍቶ ግቢ ውስጥ ሰው ያመረተው ምርት ወደ ገበያ ማቅረብ የሚችልበት መንገድ ቫሉ ቼን ላይም መስራት እንዳለብን ስለሚሰማን ነው። እንግዲህ የቤተሰብ ግብርና ሆሊስቲክ የሆነ አፕሮች ነው። ኢንተግሬትድ ሶሊድ ዌስት ማኔጅመንት የሚባለው ከኢንተግሬትድ ሶሊድ ዌስት ማኔጅመንት ትልቁን ቦታ የሚይዘው ከቤት ውስጥ የወጣውን ቆሻሻ ኮምፖስት ማድረግ፣ ውሃውን ማለት ያለንን ሀብት በመጠቀም ቆሻሻ ውሃንም ለኮምፖስቱ በመጠቀም አትክልት ማምረት፣ ያንን አትክልት ገበያ ላይ መሸጥ ኢኮኖሚውንም ውስጥ ያደርጋል ማለት ነው። ስለዚህ ክላይሜት ላይ ያለውንም ችግር እየፈታን ሰዎች ምግብ እየተመገቡ እንዲሁም ገንዘብ እያገኙ ጤንነታቸውን እየጠበቁ የሚኖሩበትን መንገድ አንድ ላይ አድርጎ የያዘ ሀሳብ ነው።
እንግዲህ ዛሬ አለምነህ፣ እኔ እናንተ በምንነጋገርበት አፍታ የዓለም መሪዎች ዓለምን እያስጨነቀ ስለሚገኘው የአየር ንብረት ለውጥና ተያያዥ ጉዳዮች እየመከሩ ይገኛሉ፣ በግብጽ ማለት ነው። አንተ ደግሞ ከግብርና ጎን ለጎን የከባቢ ሁኔታ ጥበቃ ላይም ትሰራለህ። ወጣቶች በዚህ ቀን እንዲያስቡት ከአካባቢ ጥበቃ ጋር የተገናኘ ሀሳብ ስጥ ብትባል አጽንኦት ልትሰጠው የምትችለው ጉዳይ ምንድን ይሆናል?
አንድ ነገር ነው ማለት የምፈለገው፣ ምናልባት ይሄ የዓለም የአካባቢ ለውጥ ሁኔታ አንዳንዴ የሌሎች ሰዎች አድርገን የምናስብበት ሁኔታ ይኖራል። አንድ ዓለም ነው ያለን፣ እኛ በርስ የተገናኘን ሰዎች ነን። እኔ አንድ ምክር ወይም አንድ ነገር በልብት ላይ ሙዝን የመሰለ ጣፋጭ አትክልቶችን የመሰሉ ደስ የሚሉ ነገሮችን ለሰጠች ምድር የእኛ ምላሽ ምንድን ነው? እኔ እንደ ራሴ ወይም እንደ ግለሰብ ለዚሽ ምድር ሸክም ነኝ ወይስ አይደለሁም? ይሄ እያንዳንዱ ሰው መጠየቅ ያለበት ጥያቄ ነው። መሪው እንደ መሪ፣ ፖሊሲ ሜከሮች እንደ ፖሊሲ ሜከሮች፣ ሳይንቲስቶች እንደ ሳይንቲስቶች ማድረግ የምንችለው ነገር አለ። የሚበላ ልጅ የትም ባይቀር ግዴታውን እየተወጣ ነው። ፕላስቲክ የሚያመርት የፕላስቲክ ፋብሪካ ባለቤት እንዴ እኔ እኮ የምጥለው ፕላስቲክ ሪሳይክል መደረግ አለበት ብሎ ካሰበ እየተወጣ ነው። መንግስትን የመንግስት አካል ላይ መሪ ሆኖ የሚሰራ ሰው ሀሳቦች ሲመጡ ወደ ፖሊሲ አውርዶ ደግሞ ህዝብን ወይም አገርን ወይም ችልምድን የማያጠፋ ነገር ሲያደርግ ያም ግለሰብ የራሱን ተወጣ ማለት ነው። ማጠቃለያ እኔ ለሀገሬ ሸክም ነኝ ወይስ በረከት ነኝ? ይህንን ጥያቄ ሁሉ ሰው ከጠየቀ ለአካባቢው አንድ ምላሽ መስጠት የሚችልበት መንገድ አለ ብዬ አስባለሁ።
እጅግ በጣም አመሰግናለሁ። አለምነህ ተሻለ፣ የቤተሰብ ግብርና ስለተሰኘው መርሃ ግብር፣ በአጠቃላይ ደግሞ ማህበራዊ መገናኛዎችን በመጠቀም ስለ ግብርና፣ ስለ አካባቢ ጥበቃ የምትሰጣቸውን ሀሳቦች በተመለከተ ስላካፈልከን ነገር ሁሉ በእጅጉ አመሰግናለሁ። መልካም እድል እንዲገጥምህም እመኝልሃለሁ።
እኔም አመሰግናለሁ። እግዚአብሔር ይስጥልህ።
ፕሮግራማችንን ወደ ማጠቃለሉ ተቃርበናል። ከዛ በፊት ግን በፕሮግራማችን ላይ ያላችሁን አስተያየቶች ለማጋራት በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ እንስማ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ዝግጅታችን ተጠናቀቀ። ሳስተናግዳችሁ የነበርኩት ስመኝሽ የቆየ ነበርኩ። ሰላም፣ ደህና ደሩ። Thank you.